ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 8 2014 ዓ.ም ምሽት ዝግጅታችን ጀመረ።
ኢትዮጵያ ውስጥ የሕግ የበላይነት ልዕልነት አለ። መንግስት በዚህ ጉዳይ ላይ በደንብ መስራት አለበት። ዜጎች ሕገ መንግስታዊ መብታቸውን በአግባቡ መጠቀም አለባቸው።
መንግስት የዜጎችን ደህንነት፣ የሀብት የንብረት ደህንነት ዋስትና ባልሰጠበት ሁኔታ ለማንሳት መቸኮላችን ተገቢ ነው ወይ?
የኢትዮጵያ የህዝብ ተወካዮች ምክር ቤት ዛሬ የአስቸኳይ ጊዜ አዋጁን አንስቷል። ቀደም ሲል የሰማችሁት ምክር ቤቱ አዋጁን ባነሳበት ወቅት ተደርጎ ከነበረው ክርክር የተቀነጨበውን ነው። በዚህ ዙሪያ የተጠናቀረ ዘገባ ይኖረናል። ይሄና ሌሎች ጥንቅሮችን በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስል ና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። ፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዓለም ጤና ድርጅት እንደ አውሮፓውያን የቀን አቆጣጠር ካለፈው ሐምሌ ወር 2021 አንስቶ ለመጀመሪያ ጊዜ ሕክምና ቁሳቁሶችን ትግራይ ማድረስ ቢችልም በክልሉ ለሚገኙ የጤና ጣቢያዎች ለማከፋፈል ግን ለሚጠቀምባቸው ተሽከርካሪዎች የሚያውለው ነዳጅ ያለመኖሩን አመለከተ። የዓለሙ ጤና ድርጅት አክሎም ወደ ክልሉ የገባው አስፈላጊ የሆነ የሕክምና ቁሳቁስ መከፋፈል እስከሚችልበት ጊዜ ድረስ መጋዘን ውስጥ መቀመጡን ገልጠው ከሕክምና አቅርቦቶችም ውስጥ የሕክምና መሳሪያዎች፣ የግል ንጽህና መጠበቂያዎች፣ የጸረ ተዋሲያን መድኃኒቶች፣ የወባና የስኳር በሽታ መድኃኒቶችን ጨምሮ ከባድ የምግብ እጥረት የሚያስከትላቸውን ጉዳቶች ማከሚያ እንዲሁም የስነ ተዋልዶ ጤና አገልግሎት መድኃኒቶች እንደሚገኙበት አስታውቋል። አጋራችን የሆነው የዓለም ምግብ ፕሮግራም WFP ከያዝነው ወር መጀመሪያ አንስተው የምግብ አቅርቦቶችን በአውሮፕላን ወደ መቀሌ ማጓጓዝ ጀምሯል ያለው የዓለም ጤና ድርጅት በያዝነው ሳምንት ተጨማሪ ጭነት ለማጓጓዝም መታቀዱን ገልጧል። ባለፈው ህዳር ወር በዓለም ምግብ ፕሮግራም 2 ነዳጅ ጫኝ ተሽከርካሪዎች አማካኝነት ከገባው ነዳጅ በስተቀር ካለፈው የነሐሴ ወር አንስቶ ነዳጅ ወደ ትግራይ ባለመግባቱ የነዳጅ የጥሬ ገንዘብ እና ሌሎች አቅርቦቶች እጥረት በትግራይ የሚካሄደውን የሰብአዊ አቅርቦት አገልግሎት እንዲቀንስ ወይም እንዲቋረጥ አድርገዋል ብለዋል። በትግራይ በአማራና በአፋር ክልሎች በህፃናትና ነፍሰ ጡር እናቶች እንዲሁም ጡት በማጥባት ላይ ያሉ ሴቶች ያለባቸው የተመጣጠነ ምግብ እጥረት አሁንም በጣም አሳሳቢ ደረጃ ላይ መሆኑን ጠቅሶ ለምሳሌም በቅርብ ወራት ውስጥ በተደረጉ የስነ ምግብ ማጣሪያ ጥናቶች 71% ነፍሰ ጡርና ጡት የሚያጠቡ እናቶች ትግራይ ውስጥ ከፍተኛ የሆነ የተመጣጠነ ምግብ እጥረት እንዳለባቸው አመልክቷል ብሏል። ይህ አሃዝ በአፋር ክልል 45%፣ በአማራ ክልል 14% ነው ያለው። በአንጻራዊነትም ሲታይ የማጓጓዣው መንገድ የተሻለ በሆነባቸው የአማራና የአፋር ክልሎች መጠኑ 84 ሜትሪክ ቶን የሚደርስ የሕክምና አቅርቦት ባለፈው የታህሳስ ወር ማድረሱን የዓለም ጤና ድርጅት ጨምሮ አስታውቋል። ትግራይና አፋር ድንበር ላይ የተካሄደ ባለው ጦርነት ሳቢያም ለተፈናቀሉ ተረጂዎች ከ15 እስከ 20 ሜትሪክ ቶን የሚደርስ ተጨማሪ ሕክምና አቅርቦቶችን የማድረስ ውጥን እንዳለው ገልጧል። ለአመታት የዘለቁ ከአየር ንብረት ጋር የተያያዙ አደጋዎች በሶማሊያ ሰብሎችን በማውደም የውሃ ምንጮችን በማድረቅና ገዳይ በሽታዎች የሚዛመትበት አመቺ ሁኔታ መፍጠርን ጨምሮ ቸነፈር ሊከሰት የሚችልበት ሁኔታ ተቃርቧል ሲል የተባበሩት መንግስታት የህፃናት መርጃ ድርጅት አስጠነቀቀ። ዩኒሴፍ አክሎም ከ4 ሚሊዮን በላይ ሰዎች ይህም ከአጠቃላይ ህዝቡ 1/4 ማለት ነው የሰብአዊ እርዳታ ያስፈልገዋል። ቁጥራቸው 1.4 ሚሊዮን የሚደርሱ ህጻናትም ለከፋ የተመጣጠነ ምግብ እጥረት የተዳረጉ ሲሆን ከነኚህም ውስጥ 330,000 ያህሉ ለከፍተኛ የምግብ እጥረትና የሰውነት መሟሸሽ ከመጋለጣቸውም በላይ ልዩ ሕክምና ፈጥነው ካላገኙ ለህልፈት ሊዳረጉ ይችላሉ ብሏል። በሶማሊያ የድርጅቱ የኮሙኒኬሽን ኃላፊ ቪክቶር ቺኒያማ እንዳስረዱት ሚሊዮን የሚቆጠሩ ሰዎች በአፋጣኝ የንጹህ ውሃ አቅርቦት ይሻሉ። ከፍተኛ የውሃ እጥረት እንደ ኩፍኝ፣ ኮሌራና ተቅማጥን የመሳሰሉ ተላላፊ በሽታዎች በመቀስቀሱ ወደ ከባድ ወረርሽኝ እያመራ ነው ሲሉም ስጋታቸውን ገልጠዋል። በተጨማሪም በችግር ሳቢያ ተፈናቅለው ከቦታ ወደ ቦታ ለመንቀሳቀስ የተገደዱ ሕፃናት ለሌሎች መጠነ ሰፊ የመብት ጥሰቶችም ይጋለጣሉ ብለዋል። ዩኒሴፍ ባለፈው ዓመት ባወጣው ሪፖርት እንደጠቆመው ሴት ልጆችን ጨምሮ 1200 ሕፃናት በታጣቂ ቡድኖች ሲመለመሉ፣ ሌሎች 1000 ሕፃናት ደግሞ ታፍነው ተወስደዋል። ቺኒያማ እንደሚሉትም ከነኚህ ልጆች ውስጥ አብዛኞቹ የድርብርብ መብት ጥሰቶች ሰለባ ሆነዋል። በሌላ ዜና በአፍሪካ ቀንድ ከ1.5 ሚሊዮን በላይ የቤት እንስሳት በድርቅ ሳቢያ ማለቃቸው ተዘገበ። አንድ የተባበሩት መንግስታት ድርጅት የምግብና እርሻ ፕሮግራም ከፍተኛ ባለስልጣን እንዳመለከቱት በአፍሪካ ቀንድ የተከሰተው ድርቅ እስካሁን ከ1.5 ሚሊዮን በላይ የቤት እንስሳትን ሲገድል ምርትም በእጅጉ እንዲቀንስ አድርገዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በሱስ አስያዥ እጾች ዝውውር የተወነጀሉት የቀድሞ የሆንዱራስ ፕሬዚዳንት ተላልፎ ይሰጡኛለች። ዩናይትድ ስቴትስ በህገ ወጥ ሱስ አስያዥ አደገኛ መድኃኒቶችና እጾች አዘዋዋሪነት የምትጠረጥራቸውን የቀድሞውን የሆንዱራስ ፕሬዚዳንት ሁዋን ኦርላንዶ ሄርናንዴዝን ሁንዱራስ አሳልፋ እንድትሰጣቸው ነው በኦፊሴል የጠየቀችው። የሁንዱራስ የውጭ ጉዳይ መስሪያ ቤት ትላንት ሰኞ በትዊተር ገጹ ላይ እንዳሰፈረው ቴጉሲጋልፓ የሚገኘው የዩናይትድ ስቴትስ ኤምባሲ የቀድሞ መሪ ለአሜሪካ ተላልፈው እንዲሰጡ ይፋ ጥያቄ አቅርቧል። ሄርናንዴስ ተላልፈው እንዲሰጡ የሚፈለጉ ፖለቲከኛ መሆናቸው በተነገረበት ወቅት የሲኤንኤን የቴሌቪዥን ጣቢያ ጥያቄውን ያዘሉ ምስሎች በማሳየት ላይ ነበር ተብሏል። በሆንዱራስ ዋና ከተማ ቴጉሲጋልፓ በርካታ ፖሊሶች የቀድሞውን ፕሬዚዳንት መኖሪያ ቤት መክበባቸውም ተዘግቧል። የአገሪቱ ጠቅላይ ፍርድ ቤትም በዛሬው ዕለት በቀድሞ ፕሬዚዳንት ላይ የቀረበውን ተላልፈው ይሰጡኝ የሚለውን የዩናይትድ ስቴትስ ጥያቄ ጉዳይ የሚያስችል ዳኛ ይሾማል ተብሎ ይጠበቃል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ ሄርናንዴዝ ሙስና በመፈጸም ወይም እንዲፈጸም በመርዳት በከፍተኛ የሙስና ተግባር እየተሳተፉና ሱስ አስያዥ አደገኛ መድኃኒቶችና እጾችን በማዘዋወር ስራም ተሰማርተዋል፣ ከዚያ የሚገኘውንም ገቢ ለፖለቲካ ዓላማ ማስፈጸሚያነት እየተጠቀሙበት መሆኑን የሚያረጋግጡ ተአማኒነት ያላቸው መረጃዎች አሉ ሲሉ ተደምጠዋል። ወንድማቸው የቀድሞ የሆንዱራስ ምክር ቤት አባል ቶኒ ሄርናንዴዝ ባለፈው ዓመት ነው ዩናይትድ ስቴትስ ውስጥ በሱስ አስያዥ አደገኛ መድኃኒቶችና እጾች ህገወጥ ዝውውር ተወንጅለው የዕድሜ ልክ እስራት የተፈረደባቸው። የቀድሞ የሆንዱራስ ፕሬዚዳንት ባለፈው ጥር 20/2014 ዓ.ም በእሳቸው እግር የተተኩት ዚዮማራ ካስትሮ የመጀመሪያዋ የሆንዱራስ ሴት ፕሬዚዳንት ከሆኑ ጥቂት ሰዓታት በኋላ ነበር የመካከለኛ አሜሪካዊቱ ሀገር የፓርላማ አባል ሆነው ቃለ መሐላ የፈጸሙት። ጠበቃቸው የሸንጎ አባል በመሆናቸው ያለመከሰስና ተላልፎ ያለመሰጠት መብት አላቸው ሲሉ ይከራከራሉ። ታሊባን ከዩናይት ስቴትስ ጋር ያለኝን ግንኙነት መልሼ መመርመር ሳይኖርብኝ አይቀርም አለ። የአፍጋኒስታኑ አክራሪ እስላማዊ ገዢዎች በዩናይት ስቴትስ የታገደውን 7 ቢሊዮን ዶላር የፕሬዚዳንት ጆ ባይደን አስተዳደር ሙሉን ለመልቀቅ ፈቃደኛ ካልሆነ ዋሽንግተንን አስመልክቶ የሚያራምዱትን ፖሊሲ ዳግም ለማጤን ማቀዳቸውን ተናገሩ። ፕሬዚዳንት ባይደን ባለፈው አርብ ነው ከዩናይት ስቴትስ ባንኮች ውስጥ እንዳይንቀሳቀስ ተደርጎ ከቆየው 7 ቢሊዮን ዶላር ከፊሉን ለአፍጋኒስታን የሰብአዊ እርዳታ እንዲውል ሲሉ ፕሬዚዳንታዊ ትዕዛዝ ያስተላለፉት። በዚያው ትዕዛዛቸውም ቀሪው 3.5 ቢሊዮን ዶላር በዋሽንግተን ዲሲ እና በኒውዮርክ በአሸባሪዎች የተፈጸሙት የመስከረም አንዱ ጥቃቶች ሰለባ የሆኑ ቤተሰቦች ላቀረቧቸውና በመታየት ላይ ላሉት ክሶች ክፍያ ይውል ዘንድ ተይዞ እንዲቆይ ብለዋል። ይህ በእንዲህ እንዳለም የታሊባን ቃል አቀባይ ትላንት ሰኞ ባወጣው መግለጫ የመስከረም አንዱ የአሸባሪዎች ጥቃት ከአፍጋኒስታን ጋር ምንም ግንኙነት የላቸውም ሲሉ ተችተዋል። ቃል አቀባዩ አክለውም ዩናይትድ ስቴትስ አቋሟን የማትቀይርና ቆስቋሽ ባሉት ተግባሯ የምትቀጥል ከሆነ እስላማዊዋ ኤሚሬትም ዩናይትድ ስቴትስን አስመልክቶ የምታራምደውን ፖሊሲ እንደገና ለማጤን ትገደዳለች ሲሉ የአፍጋኒስታንን የኦፊሴል መጠሪያ በመጥቀስ እቅዳቸውን ተናግረዋል። የመስከረም 11ዱ የአሸባሪዎች ጥቃት በተፈጸመበት ወቅት አፍጋኒስታንን ይመራ የነበረው ታሊባን ለአልቃይዳው መሪና የጥቃቱ አውጠንጣኝ ኡሳማ ቢንላደን መሸሸጊያ በመስጠት ይወነጀላል። ታሊባን በጊዜው ቢንላደን ተላልፎ እንዲሰጣት ዋሽንግተን ያቀረበችውን ጥያቄ ውድቅ ካደረገ በኋላም በነበሩት ጥቂት ሳምንታት ውስጥ በዩናይትድ ስቴትስ መሩ ዓለም አቀፍ ዘመቻ ከስልጣን መወገዱ የሚታወስ ነው። በሌላ በኩል ዩናይትድ ስቴትስ ባለፈው ነሐሴ ወር አፍጋኒስታን ለቃ በወጣችበት ወቅት 20 ዓመታት የተጠጋው ጦርነት ቢያበቃም የተባበሩ መንግስታት ድርጅትና ሌሎች ዓለም አቀፍ የረድኤት ቡድኖች እንደሚሉት ግን አፍጋኒስታን ካለፉት 4 አስርት ዓመታት በላይ በዘለቁ ግጭቶችና የተፈጥሮ አደጋዎች ከታዩት በዓለም እጅግ ከፉ ከሚባሉ የሰብአዊ ቀውሶች አንዱ ይጠብቃታል። ከአገሪቱ ሕዝብ ከግማሽ በላይ ከሚሆነውና እጅግ በበረታ ድህነት ውስጥ ከሚገኘው ቁጥሩ 24 ሚሊዮን እንደሚደርስ የሚገመት አፍጋናዊ ለከፋ የምግብ እጥረት የተጋለጠ ሲሆን በያዝነው የአውሮፓውያኑ 2022 መጨረሻም ቁጥራቸው 1 ሚሊዮን የሚደርስ ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናት በረሃብ ሳቢያ ለህልፈት ሊዳረጉ እንደሚችሉ የመንግስታቱ ድርጅት አስጠንቅቋል። ሚያንማር በእስያ የውጭ ጉዳዮች ሚኒስትሮች ስብሰባ ላይ አልገኝም አለች። በዋና ዲፕሎማቷ ምትክ ፖለቲከኛ ያልሆነ ተወካይ እንድትልክ የቀረበላትን ግብዣ ውድቅ በማድረግ በያዝነው ሳምንት በካምቦዲያ በሚካሄደው የደቡብ ምስራቅ እስያ ሀገሮች የውጭ ጉዳይ ሚኒስትሮች ስብሰባ አልሳተፍም አለች። የሚያንማርን ተሳትፎ ለመገደብ የተሰጠው ውሳኔ ጦር ሰራዊቱ ስልጣን በኃይል ከተቆጣጠረ በኋላ ሚያንማር የገጠማትን ከፍተኛ የፖለቲካ ቀውስ ለማርገብ 10 አባላት ያሉት ቡድን የተስማማባቸውን እርምጃዎች ለመተግበር አልተባበር ማለቱን ተከትሎ የተደረሰ ነው። የጃፓን የውጭ ጉዳይ ሚኒስትር ትላንት ሰኞ ቶኪዮ ላይ ከካምቦዲያው የቀድሞ ጠቅላይ ሚኒስትርና ወታደራዊ አዛዥ ሁንሰን ልጅ ጋር ተገናኝተው በሚያንማር ያለውን ሁኔታ አስመልክቶ ተባብረው በሚሰሩበት መንገድ ዙሪያ ተስማምተዋል። ካምቦዲያ የወቅቱ የደቡብ እስያ ሀገሮች ማህበር ሊቀመንበር ነች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላን ለዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ የካቲት 8 2014 ዓ.ም ፕሮግራማችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በአፋር ክልል የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ የሚገኙት የህብረተሰብ ክፍሎች ያሉበት ሁኔታ አሳሳቢ መሆኑን የአፋር አርብቶ አደሮች ማህበር አስታውቋል።
የተፈናቀሉ ሰዎች ቁጥር ከፍተኛ መሆኑን ተከትሎ የሰብአዊ ድጋፍ ፍላጎቱ ያንን ያህል ሰፊ ነው። በዚያ ላይ በተበታተነ ሁኔታ ላይ ነው የሚገኙት። ይህም ሌላ ፈተና ነው።
የማህበሩ አስተባባሪ የሆኑትን ቫለሪን ብራውኒንግን ነው የሰማችሁት። በሁለተኛው አጋማሽ በሙሉ ዝግጅት ይመለሳሉ። ለማስታወስ ያክል ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የኢትዮጵያ ፓርላማ የአስቸኳይ ጊዜ አዋጁን አነሳ። በአስቸኳይ የተሰበሰበው የኢትዮጵያ ሕዝብ ተወካዮች ምክር ቤት ላለፉት 6 ወራት በሀገሪቱ ተደንግጎ የነበረው የአስቸኳይ ጊዜ አዋጅ እንዲነሳ ዛሬ ማክሰኞ የካቲት 8 2014 ዓ.ም በአብላጫ ድምጽ ወስኗል። የሚኒስትሮች ምክር ቤት አስቸኳይ ጊዜ አዋጁ እንዲነሳ ውሳኔ ያስተላለፈው ጥር 18/2014 ዓ.ም ነበር። ዛሬ በዚህ ውሳኔ ላይ ድምጽ ለመስጠት ከተገኙት 312 የምክር ቤት አባላት መካከል 63ቱ መነሳቱን ሲቃወሙ 21ዱ ደግሞ ድምጸ ተአቅቦ አድርገዋል። መለስካቸው አመሃ ዝርዝር አለው።
ከጥቅምት 23 ቀን 2014 ዓ.ም ጀምሮ በስራ ላይ ውሎ የነበረው የአስቸኳይ ጊዜ አዋጅ ዛሬ በኢትዮጵያ ሕዝብ ተወካዮች ምክር ቤት በአብላጫ ድምፅ እንዲነሳ ተወሰነ። በመንግሥት ተጠሪው በአቶ ተስፋዬ በልጅጌ የቀረበውን አዋጁ ይነሳ በሚለው የውሳኔ ሀሳብ ላይ የምክር ቤቱ አባላት ለሁለት ተከፍለው ተከራክረውበታል። የውሳኔ ሐሳቡ እንዲጸድቅ ሐሳብ ከሰጡት መካከል ስማቸውን አስተዋውቀው የጀመሩት አስቴር በሽር የአዋጁ መነሳት ግን በሕግ አስፈጻሚው አካል ላይ መዘናጋት እንዳይፈጥር ማሳሰቢያ ሰጥተው በአገሪቱ ይታያል ያሉትን ሕግ የማስከበር ልልነት ወቅሰዋል።
አሁን መነሳቱ ላይ ተቃውሞ የለኝም፣ ምክንያቱም በመደበኛ ሕጋችን ላይ ልልነትንም ሊያመጣ ስለሚችል ሕገ መንግስታዊ መብቶችንም ሊገድብ ስለሚችል ብነሳ ተቃውሞ የለኝም። ነገር ግን ከዚህ በኋላ መንግስት በትኩረት ሊሰራቸው ይገባል ብዬ ማነሳው ሀሳብ ምንድን ነው? የሕግ የበላይነት በአግባቡ መከበር አለበት። ኢትዮጵያ ውስጥ የሕግ የበላይነት ልልነት አለ። መንግስት በዚህ ጉዳይ ላይ በደንብ መስራት አለበት። ዜጎች ሕገ መንግስታዊ መብታቸውን በአግባቡ መጠቀም አለባቸው።
ሌላው የምክር ቤት አባል አዋጁን ለማንሳት የሚያበቃ ምክንያት እንደሌለ በመዘርዘር እርምጃውን ጥድፊያ ነው ብለውታል። ይኸው ምክር ቤት በአሸባሪነት የፈረጃቸው የታጠቁ ኃይሎችና ሌሎችም ዛሬም እየፈጸሙት ነው ያሉትን ድርጊት በመዘርዘር አዋጁ በስራ ላይ እንዲቆይ ተከራክረዋል።
አሁንም እንደገና ገግሞ ክልሉን ወጣት ያስገደደ በኢትዮጵያ አንድነት በኢትዮጵያዊነቱ ጽኑ እምነት ያለውን ጀግናው የአፋር ክልል የአፋር ሕዝብ ወደ 5 ወረዳዎች ወሮ በከባድ መሳሪያ በተደገፈ እየጨፈጨፈ ንብረት እያወደመ ነው የሚገኝ ሰው ጦርነት ላይ ነው ያለ ነው ማለት ነው። ከ300 ሺህ በላይ ወገኖቻችን ተፈናቅለው በዛ ክልል ሰብአዊ ቀውስ እንዲፈጠር እያደረገ ነው። ይሄ ብቻ አይደለም፣ በራያ ግንባር፣ በማይጸብሪ ግንባር፣ በአማራ ክልሎች አሁንም ለተጨማሪ ወረራ እየተዘጋጀ ያለ መሆኑን አንዳንድ መረጃዎች ያነሳል።
አንድ የምክር ቤት አባል ደግሞ አስቸኳይ አዋጅ በማወጅ ያለውን አገራዊ ችግር መፍታት እንደማይቻል አመላክተው ሌላ የትግል አማራጭ መቀየሱ ይበልጥ ይበጃል የሚሉ ይመስላል።
ህዝባችን አንድነት ፈጥሮ ማለት ነው። ያው አሸባሪ ስንል ጁንታና ሸኔ ብቻ አይደለም፣ ሌሎችም ጽንፈኞች አሉ። ብሔርን መሰረት አድርጎ ህዝባችንን ብዙ ችግሮች ላይ አሉ ማለት ነው። አሁን እንደሰማነው ወለጋ አካባቢ ስንት በመቶ የሚቆጠሩ ቤቶች እየተቃጠሉ ያለ፣ ንብረታቸው እየተወደመ ያለው በኦነግ ሸኔ ብቻ ወይ በጁንታ ብቻ አይደለም፣ ሌሎቹም አሉ። ሽብርተኞች ማለት ነው፣ ጽንፈኞች ማለት ነው። ያ ሁሉ ህዝቡ አንድ ሆኖ ሲታገል ብቻ ነው አገራችን ሰላም የምታገኘው ማለት ነው። ስለዚህ የአስቸኳይ ጊዜ አዋጁ ተነስቶ ያለው የመንግስት ጸጥታ አካል በተለያየ ደረጃ ላይ ያለው ሁሉም አንድ ሆኖ እንደ በፊቱ ከሰራ ይሄ ሁኔታ እየተረጋጋ ነው የሚሄደው እንጂ ከዚህ የባሰ ወይ ደግሞ እንደ ድሮ ሁኔታ ይመለሳል የሚል እምነት የለኝም። ስለዚህ ይሄ አስቸኳይ ጊዜ አዋጅ የህዝባችንም ችግር አስተያየት ውስጥ በማድረግ ቢነሳ ጥሩ ነው ብዬ አምናለሁ።
በዚህ ተቃራኒ የቆሙት የምክር ቤት አባል የክርክራቸውን መነሻ በመንግስት ተወካዩ የቀረበው የውሳኔ ሀሳብ ለአዋጁ መነሳት ምክንያት ናቸው ያሏቸውን ሁኔታዎች በማስተባበል ነበረም።
የተቀየረው ነገር ትህነግ ተቆጣጥሯቸው የነበሩ ቦታዎች ተቀይረዋል፣ እንዲለቅ ተደርጓል። ነገር ግን ሌሎች ሁኔታዎች እንዳሉ ናቸው ብዬ አስባለሁ። የመጀመሪያውና አንደኛው የትህነግ የማድረግ አቅም ወይም ደግሞ ሚሊተሪ ካፔቢሊቲ ሁሉ ትህነግ አሁንም ከ300 ሺህ ከ400 ሺህ በላይ የሚሆን ወራሪ ሰራዊት አደራጅቶ አፋር ቅድም እንደተገለጸው 4-5 ወረዳዎችን ተቆጣጥሯል። በዋክብራ ዞን ብዙ ወገኖቻችን ተፈናቅለው ሰቆጣ ከተማ በተፈናቃይ ተጥለቅልቋል። ዋጃ አካባቢ፣ ራያ፣ በማይጠብሪ ግንባር እንዲሁም አሁንም ለጦርነት እየተዘጋጀ የጦርነት ነጋሪት እየጎሰመ ባለበት ሁኔታ ይህ ነገር አልተቀየረም። አንደኛው። ሁለተኛ የትህነግ እብሪትና ጠባጫሪነት አሁንም አልተቀየረም። መንግስት በመደበኛ ሁኔታ ህግ በማስከበር ኢትዮጵያ ውስጥ እየተፈጠሩ ያሉ ማንነት ተኮር ጥቃቶችን መከላከል የሚችልበት ቁመና ላይ ነው ወይ አሁን ያለው? ባለፈው ሳምንት የተከበሩ አፈ ጉባኤ በመንግስት ሚዲያዎችም እንደተገለጸው በአንድ ቀን ብቻ 140-150 የሚሆኑ ንጹሐን ዜጎች በወለጋ ተጨፍጭፈው አድሯል። ስለዚህ ገና የዲፕሎማቲክ ማህበረሰቡን ለማስደሰትና እንዲያው የተወሰነ የገጽታ መሻሻል ለማምጣት ተብሎ መንግስት የዜጎችን ደህንነት፣ የሀብት የንብረት ደህንነት ዋስትና ባልሰጠበት ሁኔታ ለማንሳት መቸኮላችን ተገቢ ነው ወይ?
ሌላው አባል ደግሞ የምክር ቤቱን አባላት በመማፀን ጭምርና ምክር ቤቱ አስቀድሞ ያቋቋመውን የአዋጁን አፈጻጸም የሚገመግመው ኮሚቴ የስራ ሪፖርት ካሰማ በኋላ እንዲወሰን በማሳሰብ ለአሁኑ ግን የቀረበውን የውሳኔ ሀሳብ ውድቅ እንዲደረግ ጠይቀዋል።
ይህን ችግር የአስቸኳይ ጊዜ አዋጁ ቢነሳ ችግር ይባባሳል ወይስ አይባባስም የሚለው የህሊና ጥያቄ ራሳችንን መጠየቅ አለብን። በኦሮሚያ ክልል በአሁን ጊዜ ያለው ለኦሮሚያ ክልል ብቻ ራሱ አዋጅ ያስፈልጓል። ለክልሉ ብቻ ከ396-98 በላይ የገጠር ከተሞች እና የገጠር መንደሮች በኦነግ ሸኔ ተይዘዋል። በአሸባሪው ሰው እየታፈነ ገንዘብ እየተከፈለ ነው ሰው እየወጣ ያለው። ኦነግ ሸኔ ዛሬ ግብር እየሰበሰበ ነው። ስለዚህ አሸባሪዎች ግብር መሰብሰብ በቻሉበት ቦታ ላይ፣ አሸባሪዎች ሰው አፍነው ገንዘብ እየተቀበሉ ሰው መልቀቅ በቻሉበት ቦታ ላይ፣ አፋርና አማራ ክልል ወንድሞቻችን በጥይት ጦርነቱ ባልቆመበት ቦታ ላይ የአስቸኳይ ጊዜ አዋጁ ይነሳ የሚለውን በጽኑ እቃወማለሁ። እንደ ምክር ቤት አባል እኔ የምገደደው ለህሊናዬ፣ ለህግና ለህዝቤ ነው ተገዥነቴ። ህሊና የሚያምነው ግን ይህ አስቸኳይ አዋጅ በአሁኑ ሰዓት መነሳቱ ከጥቅሙ ጉዳቱ ያመዝናል። የተደበቁ አሉ። በየአመራሩ ውስጥ የጨረቃ ግንኙነት ከአሸባሪው ጋር የመሰረቱ እያሉ ተገምግመው ከስልጣን የተነሱ ሳይኖሩ በነበረው ችግር ከነ ኦነግ ሸኔ ጋር ከነ ወያኔ ጋር መምጣታቸውን አበባ ይዘው ሲጠብቁ የነበሩ አመራሮች አሁንም እያሉ፣ ሰው እያስታጠቁ ሰው እያስገደሉ ያሉ አመራሮች አሁንም እያሉ፣ በዚህ ሁኔታ ላይ የአስቸኳይ ጊዜ አዋጅ እናንሳ ብንል የሚመጣው ትርፍ የለም።
በተወካዮች ምክር ቤት የመንግስት ወኪል ያቀረቡትን የውሳኔ ሀሳብ በመደገፍ የተናገሩት ሌላዊ ምክር ቤት አባላት ደግሞ ይህን ክርክር አቅርበዋል።
ሰብአዊ መብት መገደብ ሌሎችም ኢምፓክቶችን እንዳሉት ይታወቃል። ለሀገር ህልውና ሲባል ህገ መንግስታችን እንደምደነግገው ብዙ መብቶችን ገድበን የሀገር ሉዓላዊነትን የምናስቀጥልበት ሁኔታ ነው። ስለዚህ አስቸኳይ ጊዜ አዋጅ ተገደን የገባንበትን ጦርነት ሙሉ በሙሉ ለማስቀረት ሳይሆን በመደበኛ አሰራር፣ በመደበኛ የህግ ማስከበር ስራ የምሰራ ከሆነ የአስቸኳይ ጊዜ አስፈላጊም አይደለም። ብዙ ነገሮች እዚህ መሀል ልፈጸሙ ይችላሉ። ስለዚህ አሁን የውሳኔ ሀሳቡ ላይ እንደቀረበ ሙሉ በሙሉ ይሄ አሸባሪ ቡድኑ ምንም ትንኩሳ እያደረገ አይደለም ብሎ አልቀረም። የሸኔ ጉዳይም እንደተባለው ሸኔ እየፈጸማቸው ያለው ድርጊቶች አሉ። ስለዚህ ይህንን ችግር በመደበኛ የህግ ማስከበር ስራ ህጉን ማስከበር ከተቻለ የአስቸኳይ ጊዜ አዋጁ የሚቀጥልበት ምክንያት አለ ብዬ እንደ አንድ የምክር ቤት አባል ሀሳብ የለኝም። ምክንያቱም መብቶችን መገደብ ማለት በጣም ጥሩ አይደለም።
በመጨረሻም በውሳኔ ሀሳቡ ላይ አባላቱ ድምፅ ሰጥተው በ63 የተቃውሞ በ21 የድምፅ ተአቅቦና በ228 አብላጫ ድምፅ የአስቸኳይ አዋጁ እንዲነሳ ምክር ቤቱ ወስኗል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ በኩል በህዝብ ተወካዮች ምክር ቤት ስሙ ተደጋግሞ የተነሳውና ከዚህ ቀደም በምክር ቤቱ በአሸባሪነት የተፈረጀው ህወሓት በአስቸኳይ ጊዜ አዋጁ መነሳት ዙሪያ ያለው ነገር የለም። በመላው የኢትዮጵያ ተፈጻሚ ተደርጎ የነበረው አዋጅ ጥቅምት 21 2014 ዓ.ም ጸድቆ የነበረ ሲሆን በሀገር ህልውና ላይ የተደቀኑትን አደጋዎች በመደበኛው የህግ ማስከበር ስርዓት ለመቋቋም አደጋች በመሆኑ የአስቸኳይ ጊዜ አዋጁ አስፈላጊነት ተገልጾ ነበር። አዋጁ በጸደቀበት ወቅትም የትግራይ ኃይሎች ወደ አዲስ አበባ እየተጠጉ እንደነበር ሲገለጽ መቆየቱ ይታወሳል። ቆይቶም በታህሳስ ወር ለመደራደር ሁኔታዎችን ለማመቻቸት ጦራቸውን ወደኋላ መመለሳቸውን የክልሉ ፕሬዝዳንት ዶክተር ደብረ ጽዮን ገብረ ሚካኤል ገልጸው ነበር። በአስቸኳይ ጊዜ አዋጁ ስር በርካታ የትግራይ ተወላጆችን ጨምሮ ብዙ ሰዎች እንደታሰሩ የመብት ድርጅቶች ሲገልጹ ቆይተዋል። ካለፈው ታህሳስ ወር ጀምሮ ደግሞ ብዙዎች መፈታት መጀመራቸውን የአሶሴትድ ፕሬስ ዛሬ አስነብቧል። በሌላ በኩል ድርድርና እርቅ ይካሄዳል በሚል አስተያየት ሲሰጡ በርከቶች የሚሰሙ ሲሆን ከአምስት ቀናት የአዲስ አበባ ቆይታቸው በኋላ ወደ ኒውዮርክ የተመለሱት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ከትላንት በስቲያ በሰጡት መግለጫ በሀገሪቱ እየተካሄደ ስላለው የእርቅና የውይይት ዝግጅትን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ የህወሓትና መንግስት ኦነግ ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊትን ጨምሮ ሁሉም በዚህ ውይይት ላይ ሊካተቱ እንደሚገባ ስምምነታቸውን የገለጹ ሲሆን በሀገሪቱ የሚደረገው እርቅን በተመለከተ ሁሉም አካላት የተባበሩት መንግስታት ድርጅትም ሆነ የአፍሪካ ህብረትን አደራዳሪነት ቢቀበሉም ነገር ግን ችግሮቻቸውን ኢትዮጵያዊ በሆነ መንገድ ለመፍታት መወሰናቸውንም ጨምረው አስታውቀዋል። የምትከታተሉት ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። የአብይ ዘገባችንን ጨርሰናል። ወደ ቀጣዩ የትንታኔው መጽሔት እናልፋለን። የሶማሌ ክልል መንግስት ሰሞኑን የክልሉን መንግስት እየከሰሱ ያሉ የቀድሞ አመራሮችና የጅጅጋ ከተማ ነዋሪዎች በከተማዋ ከወትሮ የተለየ እንቅስቃሴ አለመኖሩን ተናገሩ። የመፈንቅለ መንግስት ሙከራ ተደርጓል ተብሎ እየተወራውም መሰረተ ቢስ ነው ብለውታል። አዲስ ቸኮል ተጨማሪ አለው።
ትላንት ምሽት ላይ በርካታ ማህበራዊ ሚዲያዎች በሶማሌ ክልል የመፈንቅለ መንግስት ሙከራ መክሸፉን ሲዘግቡ አምሽተዋል። ይሁንና የአሜሪካ ድምጽ ያነጋገራቸው የጅጅጋ ከተማ ነዋሪዎች በከተማው ከወትሮ የተለየ እንቅስቃሴ አልነበረም ብለዋል።
አብዲ አህመድ ባላለው ጅጅጋ ነዋሪ ነኝ።
ትላንት ጅጅጋ ከተማ ቀን ወይ ማታ ምን አይነት ነገር ነበር? ምን የተለየ ነገር አጋጥሞ ነበር?
ሰላም ነበር። ምንም አዲስ ነገር አልነበረም። ማታ አምሽቼ ነው የመጣሁት ከከተማ። ጠዋትም ወጣን፣ ምንም አልነበረም።
የመፈንቅለ መንግስት ሙከራ ተደርጓል የሚባል ወሬ ነበረ ትላንትና ማታ?
ምንም አልነበረም፣ ሰላም ነበር።
ሰሞኑን በክልሉ መንግስት ላይ ተደጋጋሚ ትችቶችን እያቀረቡ ያሉት የክልሉ የቀድሞ አመራሮችም በክልሉ የመፈንቅለ መንግስት ሙከራ አልተደረገም ነው ያሉት። የቀድሞ የኮሚኒኬሽን ጉዳዮች ቢሮ ኃላፊ የነበሩት አቶ አብዱላይ መሐመድ
ህዝቡ ሲናገር ነው፣ ወጣቶች ተናገሩ፣ የሀገር ሽማግሌዎች ተናገሩ፣ ሴቶች ተናገሩ። እንደዛ ክልሉ እያካሄደ ያለው መንገድ ጥሩ አይደለም እያሉ ነው።
የትና መቼ ነው የተናገሩት?
ከትናንት ወረ በቃ ራሱ ስለተናገሩት በሚዲያ ስለተናገሩ ብቻ ነው። ሚዲያ ላይ ነው የተናገሩት። ደግሞ ሽማግሌዎቹም ወጣቶቹም ሴቶቹም በሚዲያ ብቻ ስለተናገሩ መፈንቅለ መንግስት ቆሞ ያደርገው መሳሪያ የያዘ ከተጋይል ያለው ወከላከያ ያለው ወይ ትራውስ ያለው ማለት ነው። ክፍል እንዴት ያደርጋል? ምን ያደርጋል? ምን አቅም አለውና ህብረተሰቡ የተለመደ ነው። ሶስተኛ ጊዜ ሆነ ይሄ ጨዋታ እኮ የለመደው ነው።
የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድም በከተማው ከወትሮ የተለየ ነገር አለመኖሩን ይስማማሉ።
ጀመር በአሰራር ደረጃ ጸጥታ ቀይ መስመራችን ነው። ጸጥታን የሚበጠብጥ አካል አንታገስም። በህገ መንግስቱ መሰረት የማህበረሰቡን ሰላም ለማስከበር ያው ሌት ተቀን ቆመን ሰላሙን እናስጠብቃለን። እንደዛም ነው 3 ዓመት ተኩል ጅጅጋ ሰላም የሆነችው፣ ሶማሌ ክልልም ሰላም በአጠቃላይ የሆነው። የሚሊተሪ ወይንም የጸጥታ ኃይሎች ከሌላ ጊዜ የተለየ ምንም አይነት እንቅስቃሴ የለም። እንደ ወትሮ ጸጥታ ኃይሎቹን ሰላሙን ለመጠበቅ ምናልባት ሰሞኑ የነበረው የግለሰቦች ስብስብ ሰላሙን ለማተራመስ ማህበረሰቡ ውስጥ ፕሮፓጋንዳ የሚያሰራጩ ኃይሎች ላይ እንቅስቃሴ እያደረገ ስርዓት አለ። ግን እንደዚሁም አስፋልት ላይ ማህበረሰቡ ኖርማል እንቅስቃሴዎቹን የሚገበያዩበት አካባቢ ምንም የሚሊተሪ እንቅስቃሴ የለም።
አንድ የድረገጽ መጽሔትና ሌሎችም የማህበራዊ ሚዲያ ገጾች ክልሉ ትላንት ምሽት ያወጣውን መግለጫ መንፈስ በተሳሳተ መንገድ ተርጉመውታል ሲሉ አቶ አብዱልቃድር ይከሳሉ። መፈንቅለ መንግስት የሚለው ሀሳብ መነሻው ራሱ ከየት የመጣ ይመስላል?
መነሻው በራሳቸው እንኳን የእኛን ሶርስ የወሰደ አድርጎ ከዛ ተነቦ ዩቱበሮች እያቀነባበሩት ነው። ስለዚህ እሱ ቃል እኛ በአረፍተ ነገርም አልተጠቀምንም። ስሜቱንም ድባቡንም ሶማሌ ክልል የለም።
የክልሉ መግለጫ ላይ በአሁኑ ሰዓት ጅጅጋ ከተማን ጨምሮ መላው የሶማሌ ክልል እንደ ወትሮ ሁሉ ሰላምና መረጋጋት የሰፈነበት ሲሆን በአንዳንድ ቦታዎች ጸረ ለውጥ የሆኑና በሙስና እንዲሁም በውጭ ሀገራት ከሚገኙ ለውጥ አደናቃፊ አካላት ጋር በድብቅ ግንኙነት ሲያደርጉ ተደርሶባቸው ከመንግስት መዋቅር የወጡ ኃይሎች ሰላም ለማደፍረስ ያደረጉት ሙከራ ከሰላም ወዳዱ ህዝባችን ጋር በመተባበር መክሸፉን እንገልጻለን ይላል። ይህ የመግለጫ ክፍል ግን መፈንቅለ መንግስት ተሞክሮ መክሸፉን ሳይሆን ሰሞኑን በክልሉ መንግስት ላይ ወቀሳ እያቀረቡ ያሉ የቀድሞ አመራሮች ሴራ መክሸፉን ለማመልከት ብቻ የገባ ቃል ነው ብለዋል የቢሮ ኃላፊው አቶ አብዱልቃድር።
የከሸፈው እንቅስቃሴ ሰሞን ከአመራርነት ያስወገድናቸው ግለሰቦች በስነ ምግባርና በሙስና ከሙስና ጋር የተያያዘ በአመራር ግምገማ ከኃላፊነታቸው የተነሱ የበፊት አመራሮቹ ግለሰቦች ነበሩ። እነሱ ምንም እንቅስቃሴ ነው ያደረጉት? እንደ ብልጽግና ፓርቲ ጎን ወጥተን አሁን በአመራር የያዘው የብልጽግና ፓርቲን አባላት እናርማለን፣ ክፍተቶችን እናወጣለን፣ ድርቁ ላይ አልተሰራም የሚሉ ግለሰቦች በማህበራዊ ሚዲያም ህዝቡን ሰላሙን ለመበጥበጥ ሁከት ለመፍጠር የሚንቀሳቀሱ ግለሰቦች ነበሩ። የእነሱን እንቅስቃሴ ከሽፏል ነው እየተጠቀምነው ቃል፣ ሲሰሩበት የነበረው ሴራ ከሽፏል ነው የተጠቀምነው። አረፍተ ነገርም ከግለሰቦቹ ጋር የተገናኘ ነው እንጂ ከመፈንቅለ መንግስት ጋር የተገናኘ አይደለም።
በዛሬው ዕለትም የክልሉ ርዕሰ መስተዳድር አቶ ሙስጠፋ ማህመድ አዲስ የተከፈተውን ዘምዘም እስላማዊ ባንክ ጅጅጋ ቅርንጫፍ መረቀው ሲከፍቱ ታይተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ዓለም አቀፉ ማህበረሰብ በህወሓት ኃይሎች ወታደራዊ ጥቃት ምክንያት አፋር ውስጥ የደረሰውን ሰብአዊ ቀውስ በሚዛናዊነት አላየም ሲል ቅሬታውን ያሰማው የአፋር ብሔራዊ ክልላዊ መንግስት በወታደራዊ ኃይሉ ደረሱ ያላቸውን ሰብአዊና ቁሳዊ ጉዳቶች አሁንም እንዲያወግዝ ጠይቋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አህመድ ኮሎይታ ለአሜሪካ ድምጽ እንዳስታወቁት የህወሓት ኃይሎች በከፈቱት ጥቃት ምክንያት ከቤት ንብረታቸው የተፈናቀሉ ከ300,000 በላይ ሰዎች አስቸኳይ የምግብና የመድኃኒት ተራድኦ ያስፈልጋቸዋል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙት የህብረተሰብ ክፍሎች የምግብ የሕክምና ድጋፍ በመስጠት ላይ የሚገኘው የአፋር አርብቶ አደሮች ማህበር አስተባባሪ ቫለሪን ብራውኒንግ ተፈናቃዮቹ ያሉበትን ሁኔታ አሳሳቢ ነው ብለዋል። መስፍን አራጌ ዝርዝሩን ይዟል።
የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊው አህመድ ኮሎይታ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንዳስታወቁት የህወሓት ኃይሎች በአካባቢው ላይ ደጋግመው በወሰዱት የጥቃት እርምጃ በተለይ ህይወቱን በእንስሳት እርባታ ላይ የመሰረቱ አርብቶ አደር ለተደጋጋሚ መፈናቀል ተዳርጓል።
የክልሉ ሰሜናዊ ዞን ትግራይ አጎራባች የሆኑ ወረዳዎች ላይ ወረራ ፈጽሞ እንግዲህ አሁን በዚህ ሰዓት በተለይ መጋሌ፣ አብዓላ፣ በራህሌ፣ ቁንባ፣ ያረብቲ እንደዚሁም የበዓላ ከተማ መስተዳደርን ጨምሮ እንግዲህ በዚህ አሸባሪው ኃይል የወደቀበትና ከ300,000 በላይ ማህበረሰብ የተሰደደበት ሌላውም አቅመ ደካሞችና ሴቶችና ህጻናት ደግሞ ይህ አሸባሪው ኃይል በሚወረውራቸው ከባድ መሳሪያዎች የአካል ጉዳት እንደዚሁም ህይወታቸውን ያጡበት ሁኔታ ነው ያለው።
ከሰብአዊ ጉዳቱና ንብረት ጥፋቱ በተጨማሪ
አካባቢው ማህበረሰብ ሀብት ንብረት ሆን ተብሎ እንግዲህ እንደሚዘረፍ በተለያዩ አጋጣሚዎች እኛም ስንገልጽ ነበር።
እነዚህ የህብረተሰብ ክፍሎች አሁን የት አካባቢ ይሆን ያሉት?
ክልሉ ዘጋጃቸው የተለያዩ መጠለያ ካምፖች አሉ። በዋናነት እንግዲህ ሰርዶ ስልሳ ወይም ደግሞ ጉያህ የሚባል በኮሪ ወረዳ ቀበሌ ጉያህ መጠለያ ጣቢያ የተከለሉ ማህበረሰቦች አሉ። እንደዚሁም አፍዴራም ስረባም የሚባሉ የተለያዩ የክልሉ ያዘጋጀው የአይዲፒ ወይም ደግሞ የመጠለያ ጣቢያዎች የገቡ ማህበረሰቦች አሉ። በተለያየ አካባቢዎች ደግሞ ተበትነው የቀሩና ወደ መጠለያውም ያልመጡ ማህበረሰቦች ስላሉ እነሱንም በዚህ እንግዲህ ካለበት ወደ መጠለያ ካምፕ እንዲገቡና ድጋፍ እንዲያገኙ የሚደረግበት ሁኔታ ላይ ስራዎች እየተሰሩ ነው ማለት ነው።
ጦርነቱን ተከትሎ ፈጸመው የተባለውን የንብረት ዘረፋና የሀብት ውድመት ህወሓት በተደጋጋሚ ሲያስተባብል ይሰማል። በሌላ በኩል የአፋር ህዝብ ተገቢውን ትኩረት አላገኘም ሲሉ ዓለም አቀፉን ማህበረሰብ አቶ አህመድ ይወቅሳሉ።
የዓለም ማህበረሰብ እንግዲህ ለተገዳይ ማህበረሰብ በተለይም ለአርብቶ አደር ማህበረሰብ ለወራሪው ድምጽ ሆኖ ሂውማኒታሪያን ኤድ ወይም ድጋፍ ይፈልጋል የሚሉበት ሁኔታ ነው የነበረው። ግን የተወረረውና እየሞተ ላለው ማህበረሰብ ደግሞ ምንም አይነት ትኩረት ያልተሰጠበት ሁኔታዎች በተጨባጭ በመሬት ላይ ያለ እውነታ የሚያሳይ ነገር ስለሆነ ይህ ማህበረሰብ እንግዲህ ከማንኛውም ጊዜ በበለጠ አሁን ድጋፍ የሚፈልግበት ሁኔታ ላይ ነው ያለው።
ዓለም አቀፉ ማህበረሰብ ሰብአዊነትን በእኩልነት ማስተናገድ ይገባዋል ያሉት ኃላፊው የደረሰውን ጉዳት በአካል ተገኝቶ ከመመልከት ጀምሮ ከህዝባቸው ጎን እንዲቆም ጠይቀዋል። የክልሉ መንግስትና ባለድርሻ አካላት በጦርነቱ የተፈናቀሉ ሰዎችን ለመርዳት ጥረት እያደረጉ መሆናቸውን ያወሱት አቶ አህመድ ከደረሰው ሰብአዊና ቁሳዊ ጉዳት አንጻር ግን በውስን አካላት ጥረት ችግሩን መቅረፍ አይቻልም ብለዋል። መንግስትና ዓለም አቀፉ ማህበረሰብ የተራድኦ እጃቸውን ይዘረጉ ዘንድም ጠይቀዋል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙት የህብረተሰብ ክፍሎች የምግብና የህክምና ድጋፍ በመስጠት ላይ ከሚገኙት ሀገር በቀል የተራድኦ ማህበራት አንዱ የአፋር አርብቶ አደር ማህበር የተባለው ነው። ተፈናቃዮቹ ያሉበት ሁኔታ በዓለም አቀፉ ማህበረሰብም ሆነ በመገናኛ ብዙሀን ትኩረት አልተሰጠውም የሚሉት የማህበሩ አስተባባሪ ቫለሪን ብራውኒንግ ተፈናቃዮቹ በአሳሳቢ የሞትና የመኖር አደጋ ውስጥ ናቸው ብለዋል።
At the present moment, the humanitarian need is overwhelming because of the number of displaced people is so huge.
የተፈናቀሉ ሰዎች ቁጥር ከፍተኛ መሆኑን ተከትሎ የሰብአዊ ድጋፍ ፍላጎቱ ያንን ያህል ሰፊ ነው። በዚያ ላይ በተበታተነ ሁኔታ ላይ ነው የሚገኙት። ይህም ሌላ ፈተና ነው። ምግብ የለም፣ ውሃ የለም፣ አስፈላጊ ነገሮች ሁሉ የሉም። የተፈናቀሉት ሰዎች በረሃብ በጥማትና በበሽታ ምክንያት የሞት አደጋ አንዣቦባቸዋል።
ድርጅታቸው በግመል ሸክምና በሌሎች አማራጮች ተንቀሳቃሽ የጤና ባለሙያዎች ቡድንን አሰማርቶ ተፈናቃዮችን ለመድረስ ጥረት ቢያደርግም መድረስ የተቻለው ጥቂቶቹ ጋር ነው። እንዳስተባባሪዋ በርካቶቹ ወደ መጠለያ ካምፖች ለመምጣት ስጋት እንዳለባቸው ጠቅሰዋል።
They don't want to go into camps. They're in very strong fear of the because they've been through
ረዥም ርቀት የሚወነጨፉ ሚሳኤሎችና ታንኮች ባስከተሉት ጉዳትና ይህን ተከትሎ በተፈጠረባቸው ጭንቀት ወደ መጠለያ ካምፖች ለመምጣት ይፈራሉ። ቤተሰቦቻቸውን ጭምር በጦርነቱ አጥተዋል። እናም በጣም ጭንቀት ውስጥ በመሆናቸው ወደ አስፋልት መንገዶች አይወጡም። አንድ ላይ መሆን አይፈልጉም። በሚችሉት ሁሉ ቤተሰቦቻቸው ለአደጋ ሳይጋለጡ የሚቆዩበትን ተግባር ነው የሚሰሩት።
ከሲያትል ዋሽንግተን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በመወከል ወደ አካባቢው የመጡትና ለተፈናቃዮች የምግብ ድጋፍ የሰጡት መላካሚን ቀሲስ ዶክተር ፋሲል አስረስ ጦርነቱ በተለይ በእናቶችና ሕጻናት ላይ ያስከተለውን የከፋ ጉዳት ዘርዝረዋል።
የተፈናቀሉ ወገኖችን አግኝተናል። በጦርነቱ ምክንያት ጉዳት የደረሰባቸው በአብዛኛው የታዘብነው እናቶች፣ ሕጻናትና አረጋውያን አቅመ ደካሞች ናቸው። እዛ ያሉት ምንም የሚያስፈልጋቸው ነገር አልተሟ አልተሟላላቸው ሜዳ ላይ ነው የወደቁት። ምግባቸውን የሚያበስሉት በላይ ሰዓት እየነደደባቸው በታች ሰዓት አንደደው ምግብ ሲያበስሉ ተመልክተናል። የሚጠለሉበት እንኳን ችግር እስኪሆን ድረስ ሙቀት ነው ሀገሩ፣ በረሃ ነው። ከዛ በተጨማሪ ደግሞ እነሱ በልዩ ልዩ መንገድ ተጎድተው ሜዳ ላይ ወድቀው በሚያሳዝን ሁኔታ ነው ያየነው። ሆስፒታሉ በበሽተኛ ተሞልቷል። በአንድ ሩም ውስጥ 16 አልጋ አስቀምጠው እዛ ውስጥ በልዩ ልዩ መንገድ ጉዳት የደረሰባቸው ወገኖችን ጎብኝተናል። እዛ ውስጥ በቦምብ አደጋ ፊቱ የተቃጠለ ልጅ፣ እግሩ የተቃጠለ፣ ሁለት እግሩን ጉዳት የደረሰበት እንደዚህ ለማየት ችለናል። እና እጅግ በጣም ያሳዝናል። በእውነት ይህንን መመልከት ያማል።
የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ቦርድ ሰብሳቢ ኡስታዝ መሐመድ አባተም ጦርነቱ ያስከተለው ተጽዕኖ በማህበራዊ ትስስር ገጾችና በመገናኛ ብዙሀን ከሚነገረው የከፋ ነው ብለውታል።
ጦርነት አስከፊ መሆኑን በቃላት ከመስማት ከመናገር ባሻገር እዛ መሬት ላይ ያለው ሀቅ በጣም መራር የሆነ ሀቅ ነው። ከባድ ነው። የወደሙ መሰረተ ልማቶች፣ ትምህርት ቤቶች፣ ሆስፒታሎች እንዲሁም ደግሞ ጉዳት የደረሰባቸው ህጻናት፣ እናቶች፣ ሽማግሌዎች ታዩ። በጣም ልብ የሚነካ ነው። ከባድ ነው።
አሁን ትግራይን እያስተዳደረ የሚገኘው አካል በውጭ ጉዳዮች ቢሮ ባወጣው መግለጫ በአፋር ልዩ ኃይልና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል በኩል የተደቀነበትን ስጋት ለመከላከል ከጥር 16 ጀምሮ እርምጃ ለመውሰድ መገደዱን ጠቅሶ ነበር። በአንጻሩ የአፋር ቀይ ባህር ኃይል የኤርትራ መንግስት ተቃዋሚ መሆኑን በማውሳት በህወሀት የከባድ መሳሪያ ድብደባ ተሰደው በመጠለያ ካምፕ የተቀመጡ አባላቱ ላይ ጭምር እስከ ሞት የደረሰ ጉዳት መድረሱን ለአሜሪካ ድምጽ ገልጿል። ወታደራዊ ጥቃቱ የአፋርና የትግራይ ህዝቦች ወንድማዊ ግንኙነት ላይ ስጋት እንዳይሆኑ ለማምከን የተወሰደ ነው የሚለው ህወሀት አፋር ውስጥ ለተራዘመ ጊዜ የመቆየትም ሆነ ግጭቱ እንዲባባስ ፍላጎት እንደሌለው መግለጹ ይታወሳል። ጦርነቱ ወር እንዳለፈው የሚናገሩት ቫለሪን ብራውኒንግ ለዓለም አቀፉ ማህበረሰብ ተከታዩም ብለዋል።
I think that the world needs to recognize and then condemn this aggression. You know, we cannot continue like this.
ዓለም አቀፉ ማህበረሰብ እንዲህ አይነቱን ጉዳት እውቅና መስጠትና ወረራውን ማውገዝ አለበት ብዬ አስባለሁ። በዚህ ሁኔታ መቀጠል አንችልም።
ኡስታዝ መሐመድ ደግሞ ጦርነቱን በጠረጴዛ ዙሪያ መክሮ ማስቆም ይገባል ባይ ናቸው። ይህን ማድረግ ካልተቻለ እንደ ሃይማኖት አባቱ ህዝቡን መልሶ ማቋቋም ቢቻል እንኳ መልሶ በሚከሰከስ ጦርነት መጎዳቱ አይቀርም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የትግራይ የእስልምና ጉዳዮች ምክር ቤት ከኢትዮጵያ እስልምና ጉዳዮች ምክር ቤት ጋር የነበረውን ግንኙነቱን ማቋረጡን አስታውቋል። ምክር ቤቱ በትላንትናው ዕለት በመቀሌ ባካሄደው ጉባኤ ይህን ውሳኔ ማስተላለፉን ገልጿል። የምክር ቤቱን ፕሬዝዳንት ሼክ አደም አብዱልቃድር ጀዋርን በጉዳዩ ዙሪያ ያነጋገራቸው ሙሉጌታ ጽፋ ተከታዩ ልኳል።
የትግራይ እስልምና ጉዳዮች ምክር ቤት በመቀለ ከተማ ትናንት ሰኞ የካቲት 7 2014 ዓ.ም ያካሄደው ጉባኤ ተከትሎ ምክር ቤቱ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር የነበረው ግንኙነት እንዲቋረጥ መወሰኑን አስታውቋል። ይህንንም ተከትሎ የክልሉ ምክር ቤት ራሱን ችሎ እንደሚሰራ ገልጿል። በጉዳዩ ለአሜሪካ ድምጽ ማብራሪያ የሰጡ የምክር ቤቱ ፕሬዝዳንት ሼክ አደም አብደልቃድር ጆሃር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትግራይ ህዝብ የደረሰው በደል ባለማውገዙና ከትግራይ ህዝብና ከአማኞቹ ጎን ባለመሰለፉ ነው ግንኙነቱ እንዲቋረጥ የተገደደ ነው ብለዋል።
ትግራይ ላይ የደረሰው ችግር ለማንም እንኳን ለኛ ለሃይማኖት መሪዎች ለማንም ሰውም ያው ግልጽ ነው። በተለይ ደግሞ በእኛ በሙስሊሞች በኩል ላይ የደረሰው ችግር በጣም እንደው አሳዛኝና አሳፋሪ የሆነ ነገር ነው የደረሰብን ማለት ነው። እና ትግራይ ውስጥ ብዙ ኢማሞች፣ አሰጋጆች፣ ብዙ ቃዲዎች፣ ብዙ ዑለማዎች ተጨርሰውብናል ማለት ነው። እነሱ ጠበንጃ ይዘው አይዋጉ። ስለዚህ የሃይማኖት መሪ እኮ መስጅዱ ላይ ወይም በቁርአኑ ላይ ነው እንጂ የምቀመጠው እንግዲህ እሱ ጦርነት አይገባ። ከመስጅድ እያወጡ ነው የገደሏቸው። እንዲያውም እንዳይቀብሩ ሶስት ቀን አራት ቀን የተቀመጡ ወንድሞቻችን አሉ በትግራይ ውስጥ ማለት ነው። ብዙ ዑለማዎች ተጨርሰውብናል። ብዙ መስጅድ ፈርሶብናል። ከፈረሱት መስጅዶች ያው የነጃሽ መስጅድ በዓለም ደረጃ የምታወቅ ማለት ነው። ከማካ ቀጥሎ ነጃሽ ነው። ስለዚህ ነጃሽ ያህል ፈርሶብን በዚሁ ላይ ፌዴራል እስልምና ጉዳይ በደረሰብን ነገር መጽናናትም ይሁን አንዳንድ ነገር በማድረግ እኛ ጋር ያደረገው ነገር የለም። ስለዚህ እኛ የትግራይ ሙስሊሞች እየተጎዳን ለስንት ጊዜ ዝም ብለው በለላ ክልሎች ግን ጦርነቱ ስፋፋ ያለ ክልል ወንድሞቻችን ስለተጎዱ በየጁማዓው ገንዘብ አዋጡ ማዋጣታቸው እኛ ተቃውመናል። እኛስ ሙስሊሞች አይደለንም እንዴ? እኛስ ወንድሞቻቸው አይደለንም እንዴ? ስለዚህ እኛ የማያስቡብን ምክንያት በጣም ስላሳዘነንና ከዚህ ተነስተን እነሱ ጋር ለመቆራረጥ ወስነናል።
በዚህ መሰረት ግንኙነቱ አቋርጠን ራሳችን ችለን እንንቀሳቀሳለን በማለትም ገልጿል።
እንግዲህ እኛ እነሱ ጋር ተቆራርጠናል ማለት ድሮም ተቆራቆይተናል። ባጀት ስለ እንትናችን የባንክ የነበረ ነገር የለውም የምልኩል ነገር ትንሽ ነገር ነበር እሱም አቋርጠውታል። ቆይቷል 4 አመታችን ነው የተቆራረጥነው። ውሳኔው ብቻ ዛሬ አረግነው አሁን አረግነው። ስለዚህ አሁን ተቆራርጠናል። ድሮም የሚያገናኘን ነገር የለም እንዳልኩት 4 አመታችን ተቆራርጠናል። አሁን እንግዲህ ምን ገናኘው ነገር የለም። ትግራይ ራሱን ችሎ ስልምና ጉዳይ ሆኗል። ብዙ ወስነናል።
ከትግራይ ክልል ውጭ በአፋርና አማራ ክልሎች በሃይማኖት ተቋማት ደርሷል የሚባሉ ጉዳቶች እናንተም አላወገዛችሁም ተብሎ ቅሬታ ይነሳል የሚል ጥያቄ ቀርቦላቸው ሼክ አደም አብደል ቃድር
መጀመሪያኛ የሃይማኖት ተቋም የፌደራል ሃይማኖት ተቋም ትግራይ ላይ በደረሰው ነገር ያለው ነገር የለም። እንዲያውም ሆን ብሎ ወደዚህ የምመጣ ጦር ባርኮ ነው ይላከልን ወደዚህ ወደ ትግራይ ማለት ነው። በጣም አሳዛኝ የሆነ ነገርና አሳፋሪ የሆነ ነገር። የሃይማኖት መርኮ እኛ አሁን ስለ ጦርነት አጠናክረንና እንትን ብለን አናቀም ማለት ለመንግስታችን አሁን ለትግራይ መንግስት በሰላም እንድትጨርሱ ብለን ነው እኛ የምንጨርሰው። ነገም ነገ በስታም በሰላም እንድትጨርስ ነው እኛ የምንፈልገው ማለት ነው። ስለዚህ በአማራ የደረሰው ነገርና በአፋር የደረሰው ነገር እኛ እንዲያውም በቴሌቪዥን ራሳችን ተሰብስበን አማራና አፋር የደረሰው ነገር እኛ ተቃውሞ አቀርበናል። ለምን እንደ ያለ ነገር እንደው በጣም እናዝናለን ብለን አስተውቀናል። በተለይ አማራና አፋር ብለን አማራና አፋር ትግራይ እኛ አንድ አካባቢ ላይ ስላለን ከሌላም ሃይማኖት ተቆ ከሌላ ሃይማኖት መሪዎች ሆነን ወደ ሰላም ብንጥር ይሻላል ብለን አስተላልፈናል እኛ በቴሌቪዥን አሁን። ስለዚህ እኛ አድርገናል የምንችለው ነገር። እኛ እኮ ካሁን በፊት አፋር ችግር ደርሶ እኮ ክልል እስልምና ጉዳይ ከዚህ የቻልነው ሊሃል ከ3 ሚሊዮን 4 ሚሊዮን የሚበልጥ ይዘን ሰመራ አድርሰን እኮ መጥተናል። እኛ ወንድሞቻችን ጎርፍ ገብቶባቸው እንኳን ጦርነት ማለት ነው። ስለዚህ አማራ ሞጣ መስጂድ ሲቃጠል ትግራይ እኮ ገንዘብ አዋጥተን እኮ ወደ ሞጣ እኮ ልከናል። እኛ ወደ እኛ ሲላኩት ነገር አለ የጠየቁን ነገር አለ። እኛ ግን ልከናል በምንችለው ማለት ነው። ስለዚህ ይህም ስንሰራ ሃይማኖታችን ስለሚያስገድደን ነው።
ባለፈው ሳምንትም በተመሳሳይ በክልሉ የሚገኙ የኦርቶዶክስ ተዋህዶ ቤተ ክርስቲያን አህጉረ ስብከት የትግራይ ቤተ ክህነት በመመስረት ከኢትዮጵያ ኦርቶዶክስ ተዋህዶ ጠቅላይ ቤተ ክህነት ለመለየት መወሰናቸው ይታወቃል። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም።
በሌላ በኩል በውሳኔው ላይና በቀረቡት አቤቱታዎች ዙሪያ ከኢትዮጵያ የእስልምና ጉዳዮች ምክር ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሻቸውን እንዳገኘን ይዘን እንመለሳለን። ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ መንግስት ኦነግ ሸኔ እያለ የሚጠራቸውና የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጃቸው ቡድን ታጣቂዎች በአማሮ ወረዳ 3 ቀበሌዎች 3 ሰዎች መግደላቸውን ነዋሪዎች ገለጹ። ታጣቂዎቹ እያደረሱት ነው ያሉት ጥቃት መቀጠሉንና እስካሁን በውል ያልታወቁ ከብቶች መዘረፋቸውንም ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል።
የአሜሪካ ድምፅ በስልክ ያነጋገራቸው በምዕራብ ጉጂ ዞን ገላናና ሱሮ ባርጉዳ ወረዳዎች ነዋሪ የሆኑ ግለሰቦች በታጣቂዎች ምክንያት ኑሯቸው እየተጎሳቆለ እንደሚገኝ ገልጧል። ጥቃት የደረሰባቸው የሚገኘውም ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩና መንግስት ኦነግ ሸኔ እያለ በሚጠራቸው ታጣቂ ቡድኖች መሆናቸውን ተናግሯል። ጥቃቱ እየደረሰ ያለው በገዲዮ ዞን ኮቸር ወረዳ 10 ቀበሌያትን ጨምሮ የአማሮ ወረዳ ቀበሌያት ነዋሪዎች ጭምር ላይ መሆኑንም ተናግሯል። በጡረታ ላይ መሆናቸውን የገለጹና ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የተናገሩት አስተያየት ሰጪ ባለፉት 2 ቀናት ብቻ ከአማሮ ወረዳ ቆሬ ጃሎና ሻሮ ከተባሉ 3 ቀበሌያት 3 ሰላማዊ ሰዎች መገደላቸውና ቁጥራቸውን በውል ያላወቁ ከብቶችም መዘረፋቸው ይናገራሉ።
በዚህ ሰሞን ጥቃት አማሮ ላይ ጨምሯል። እሱ ደግሞ በብዛት ከብት መንጋትን ይጨምራል። ያው የሚያሳየው ከብት እረኞች የከብት ሲባል አማሮ እዛ ቆላ ውስጥ ከብት የሚታገደው የቀበሌው የመንደር አንድ ላይ ይዘው ወጥቶ ነው። አንድ ሰው ይዞ እና እሱን ሰው ወይ ሁለት ወይ አንድ ሰው ነው የሚኖረው እሱን እየገደሉ ከብት መንዳት ጭምር ነው ሰሞኑን የተጀመረው።
በሌላ በኩል ከአማሮ ወረዳ በሚዋሰነው ገላና ወረዳ ነዋሪ መሆናቸውን በስልክ የነገሩንና ስማቸው እንዳይጠቀስ ድምጻቸውም እንዲቀየር ጠየቁ ግለሰብ ኦነግ ሸኔ ብሎ በጠራቸው ታጣቂ ቡድኖች ጥቃት የተፈጸመባቸው መሆኑን ተናግሯል።
ቅዳሜ ሁለት አርሶ አደር ከጉጂ በኩል ገለዋል። ሁለት ሰው ገለዋል። ከፍቲን ሳይዘር ከፍቲን ዘርፏል። በቃ ያለው ድባብ ይሄ ነው። ምንም ሰው ህግ የለም ብሎ በቃ እርስ በርስ ግጭት በቃ ሊጀምር ምንም አልቀረም ማለት ነው።
በሚደርስባቸው ጥቃትም ተረጋግተው ሰላማዊ ኑሮ መኖር እንደተሳናቸውና በስቃይ ውስጥ መሆናቸውን ገልጧል። ባለፉት ጥቂት ቀናት ብቻ የደረሰው ጉዳት ከፍተኛ ነው ሲሉም ተናግሯል።
መኪና ላይ መሆን እዚህ ቀርሳ የሚባለው አካባቢ ላይ ሶስት መኪና ከዛ ሾፌሮችን በጥይት ገለው 2.5 ሚሊዮን የሚሆን ንብረትም ተዘርፎ ከዛ ለምን ዘረፋችሁ ማነካ የተባለ ነገር የለም። ወደ ቤት ተጓዙ። በቃ በዚህ ድባቡ እንደዚህ ነው ያለው። በቃ ምንም ህግ የሚባል ነገር የለም። በጣም ስቃይ ላይ ነው። ሰው ይሞታል በየቀኑ። በዚህ ላይ ምንም ሰላም የለም። ዝም ብሎ ነው ሰው በየቤቱ ተደብቆ ነው የሚኖረው። በዛ ሸኔ ነው። የዚህ የብሔር ግጭት ሊነሳ ጥቂት ቀርቷል። ዘራፊ አለ፣ ከብት ይዘረፋል፣ ፍየል ይዘረፋል። ብሔርና ብሔረሰብ የሚገናኝም ተቋርጧል፣ ከሰኞ ጀምሮ ማለት ነው። በቃ ምንም የሚኖረው ሰው የዕለት እንቅስቃሴም ወጥቶ የሚገባበት መንገድ ምንም የለም።
በአካባቢያቸው እየደረሰ ያለው ጥቃት እየጨመረ እንጂ አልቀነስም ሲሉ ከአማሮ በኩል አስተያየታቸውን የሰጡት መንግስት ኦነግ ሸኔ ላይ የወሰደ ነው የተባለው እርምጃ ሐሰት መሆኑን ገልጠው ታጣቂዎች አሁንም አካባቢውን ተቆጣጥሮታል ብሏል። ህብረተሰቡም በማህበራዊና ኢኮኖሚያዊ ችግር ውስጥ መሆኑን ይናገራሉ።
የኦሮሚያ መንግስት ግን እዛ አካባቢ ኢፌክቲቭሊ ምንም እንቅስቃሴ እያደረገ አይደለም፣ ሰዎቹን ላይ እርምጃ እየወሰድኩ ነው የሚለው የትላንት ዜና ላይ የሚወጣው እዛ አካባቢ ተግባራዊ። በቶሬ በኩል የሚወጣው ድሮ አይሱዙ የጭነት መኪኖች የሚወጡት ሙሉ ለሙሉ ተዘግቷል። ስለዚህ ህዝቡ ያው ተደማምሮ አልፎ አልፎ እንኳን ለዲላ ነው እንግዲህ የሚቀርበው። ኢኮኖሚ ድቀቱ በጣም ጨምሯል። ማህበራዊ ኑሮም ጭንቀቱም በጣም ጨምሯል። በብዛት የህዝቡ ኢኮኖሚ እንቅስቃሴ ተስፋ የሚያስቆርጥ ነው። አሁን በጋ እንኳን ሆኖ ብዙ ነገር ውድ ነው። የኑሮ ውድነት በጣም ከፍተኛ ነው። እርስ በርስም በህዝቡ መካከል መጨናነቅ አለ። በህዝቡና ባለስልጣናት መካከልም ጭንቀት አለ። በጣም የሚያሳዝን ደረጃ ነው ያለ።
በምዕራብ ጉጂ ዞን የገላና ወረዳ ነዋሪው ግለሰብም በቡድኑ ተይዟል የተባሉ ቦታዎች አብዛኞቹ አለመለቀቃቸውን ጠቁመዋል። አያይዞም በቀበሌያቶቹ የተስፋፋና መጠነ ሰፊ የተባለው ጥቃት ማስቆም አለመቻሉን የክልልና የፌዴራል መንግስትም ድጋፍ ቢጠበቅ አለመድረሱን ተናግሯል።
ህግ የሚባለው ነገር የለም። በቃ ሰው ዝም ብሎ ነው የሚኖረው። ምንም የብሔርና ብሔረሰብ ግጭት ይነሳል የሚል ስጋት፣ ከፍተኛ ስጋት አለ። የአማሮና ጉጂ አካል እዚህ ላይ ካልደረሰ በስተቀረ ምንም መውጫ መግቢያም መለንም በጣም ስቃለ ነው አለ ነው።
ከአካባቢዎቹ የመንግስት ባለስልጣናት መረጃ ለማግኘት ያደረግነው ጥረት ዛሬም ከሰዓት በኋላ የስልክ አገልግሎት ባለመስራቱ ለጊዜው አልተሳካም። ይሁን እንጂ ከዚህ ቀደም የገላና ወረዳ አስተዳዳሪ አቶ ሞርካታ ተሮ አብዛኞቹ የወረዳው ቀበሌያት በኦነግ ሸኔ መያዙን ተናግሮ ነበር። በሌላ በኩል የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ ወዱኛ ትላንት ማምሻውን ለመገናኛ ብዙሃን በሰጡት መግለጫ በአጠቃላይ ታጣቂ ቡድኑ ላይ ተወሰደ ያሉትን እርምጃ ለመንግስት መገናኛ ብዙሃን ገልጸው ነበር።
የፌዴራልና የክልል የጸጥታ መዋቅር አቀናጅተን ዞኖቹን ከዞኖች በማቀናጀት የሽብር ቡድኑ ሲንቀሳቀስበት የነበረ ቀበሌዎችን በማስለቀቅ ላይ እንገኛለን። በዚህም ድል ተገኝቷል ማለት ነው። የሽብር ቡድኑ አሁን ከሁለት ወር በፊት የነበረበት ቦታ አይደለም ያለው። አብዛኛው ቦታ ተመቷል። አብዛኛው ቦታ ተበትኗል። የተበተነው አካል ግን በየቦታው ችግር መፍጠሩ አይቀርም ማለት ነው። የፖለቲካ ትርፍ ያስገኝልኛል ብሎ ያሰበው አካል ላይ አነጣጥሮ እርምጃ ይወስዳል።
ከዚህ ቀደም በመንግስት መዋቅር ውስጥ ለቡድኑ ድጋፍ ይደረጋል የተባለ በክልሉ መንግስት ላይ የሚቀርበውንም ክስ በተመለከተ ማብራሪያ ሰጥተዋል።
በመዋቅር ውስጥ አለ የሚባለው ሊኖር ይችላል። እሱን ደግሞ በደረስንበት በጣም አጥርተናል ማለት ነው። ለማንም ስለማይበጅ መዋቅሩን ማጥራት ማደራጀት አንደኛው የመንግስት ተግባር ነው። እየሰራ ነው። ብዙዎችን ደግሞ ተጠያቂዎች አድርገናል። በየእስር ቤቱ ያሉም አሉ ማለት ነው። ስለዚህ ህዝቡንም ያስጠቃ የጸጥታ መዋቅርንም ኢንፎርሜሽን የሚሰጥ ማንኛውም አካል በመንግስት መዋቅር ውስጥ ያለውን እያጠራን እንገኛለን።
ራሳቸውን የኦሮሞ ነጻነት ሰራዊት ብሎ በሚጠሩ መንግስት ኦነግ ሸኔ እያለ የሚጠራቸውና የኢትዮጵያ ህዝብ ተወካዮች ምክር ቤት በአሸባሪነት ከፈረጃቸው ቡድን ቃል አቀባይ በኩል ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ከሐዋሳም።
በሌላ በኩል ራሱን የኦሮሞ ነጻ አውጪ ሰራዊት እያለ የሚጠራው ዓለም አቀፍ ቃል አቀባይ መሆናቸውን የተናገሩት የሰራዊቱ አባላት ጅምላ ግድያን በመሳሰሉ ወንጀሎች ተሳትፈዋል በሚል ለሚቀርቡባቸው ክሶች ሰሞኑን ለአሜሪካ ድምጽ ተጠይቀው በሰጡት ምላሽ መንግስት ሚሊሻዎችን የእኛን ተዋጊዎች በመምሰል እነዚህን ጥሰቶች ሲፈጽሙ የሚመለከቱ ሰዎች ፈጻሚዎቹ እኛ ልንመስላቸው እንችላለን። ብዙ ጊዜ እንደ ነጻ አውጪ የሚያይን ህዝባችን በዚህ ሁኔታ በእጅጉ ይደናገጣል። እኛው ዞረን ጨቋኝ የምንሆን ይመስላቸዋል። እነዚህ ሚሊሻ ቡድኖች የተላኩበት ምክንያቱም ይኸው ነው። ከዚህ ቀደም በነበሩ መግለጫዎቻችን ላይ ይህንን ለማብራራት ሞክረናል። በኦሮሚያ ክልላዊ መንግስት በኩል የትኞቹ የጦር አመራሮች እንደዘመቱ፣ የት እንደዘመቱ እና በኦሮሞ ነጻነት ሰራዊት ስም ምን አይነት ጥቃት እንደፈጸሙ አብራርተናል። የጭካኔ ድርጊቶች እየተፈጸሙ መሆናቸው ሀቅ ግልጽ ነው። የእኛ ኃይሎች ግን አይደሉም ማለታቸው ይታወሳል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ወደ ተከታዩና የሁለተኛው አጋማሽ የመጀመሪያ ቅንብር እንውሰዳችሁ። በታላቁ የህዳሴ ግድብ ዙሪያ በሶስቱ ሀገሮች መካከል የሚኖረው የድርድር ውጤት የውሃ መጠን ክፍፍሉን የሚያመለክትና አስገዳጅነት ያለው ሊሆን እንደማይችል አንድ ከፍተኛ ባለሙያ አስታወቁ። በውሃ ሀብት ላይ የተናጠል እርምጃን የከለከለ ዓለም አቀፍ ስምምነትም ሆነ ሕግ እንደሌለም ተናግረዋል። መለስካቸው አማሃ ዝርዝር አለው።
ባለፈው ሳምንት መጨረሻ ላይ የወቅቱ የአፍሪካ ህብረት ሊቀመንበር የሴኔጋሉ ፕሬዚዳንት ማኪ ሳል ካይሮ የተገኝተው ከግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ጋር መነጋገራቸው ተሰማ። በዚህ ንግግራቸው መካከልም የግብፁ ፕሬዚዳንት አልሲሲ ከህብረቱ ሊቀመንበርነታቸው ጋር በተያያዘ በህዳሴው ግድብ ዙሪያ ሦስቱ አገሮች ማለትም ግብፅ፣ ሱዳንና ኢትዮጵያ የሚያደርጉትን ድርድር ተገቢ በሆነ የጊዜ ማዕቀፍ እንዲያጠናቅቁ መልእክት እንዳስተላለፉላቸው መገናኛ ብዙሃን ዘግበዋል። አልሲሲ አንድም የተናጠል እርምጃ ሳይወሰድ የህዳሴ ግድብን የውሃ አሞላልና አሰራር በተመለከተ በተገቢው የጊዜ ማዕቀፍ ውስጥ ህጋዊ፣ ፍትሐዊ፣ ሚዛናዊና አስገዳጅ ስምምነት ላይ መድረስ ያስፈልጋል ሲሉ ላቻቸው ፕሬዚዳንት ማኪሳል ተናግረዋል። ቪኦኤ ለቀድሞ የግብፅ የውጭ ጉዳይ ረዳት ሚኒስትር አምባሳደር ሞሐመድ ሂጋዚ በህዳሴው ግድብ ዙሪያ ሦስቱ አገሮች እንደገና ድርድሩን በአስቸኳይ በሚጀምሩበት ሁኔታ ጥያቄዎች አቅርቦላቸው ነበረ። በዚህ ረገድ ዩናይትድ ስቴትስ ትሳተፍ እንደሆነ በግብፅ በኩል ያለው ሐሳብ ምን እንደሆነ ነበረ የተዘነዘረው ጥያቄ።
When the previous administration of Mr. Trump has successfully managed to
የቀድሞው የትራምፕ አስተዳደር በስኬት በሶስቱም አካላት ሊፈረም የተቃረበ ስምምነት ላይ ማድረስ በቻለበት ጊዜ እቅዱ በዋይት ሃውስ በሚካሄድ ስነ ስርዓት ለመፈረም ነበር። የግብጽ የውጭ ጉዳይ ሚኒስትርም ስምምነታቸውን አስቀምጠው ነበር። ያንን የመሰለ ታላቅ ጥረት በኢትዮጵያ መንግስት ተቀባይነት ባለማግኘቱ ሁላችንም አዝነናል።
ይህ ንግግር የሚተበቅና የተለመደ መሆኑን የተናገሩት ቀደም ሲል የምስራቅ ናይል ቴክኒካዊ ጽህፈት ቤት ዋና ዳይሬክተር የነበሩትና አሁን በግል ስራ የሚተዳደሩት አቶ ፈቃ አህመድ ነጋሽ በፕሬዝዳንቱ መልእክት የተደረደሩት ቃላትና አደጎች እንዳሉ ሆነው ዋናው መልእክት ስምምነቱ አስገዳጅ ሆኖ እንዲቀረጽ በአጽንኦት የተነገረው መሆኑን ያስረዳሉ።
እንግዲህ ስምምነት ባለፈው የአሜሪካ መንግስት ከዓለም ባንክ ሆኖ ጀምሮት የኢትዮጵያ መንግስት አካሄዱ ትክክል ስላልነበረ፣ ይዘቱም አደገኛ ስለሆነ የውሃ ክፍፍልን የሚያመለክት በመሆኑ እንዲቋረጥ ተደረገ። ከዛም ቀጥሎ ኢትዮጵያ ይህ ስምምነት በፍጹም አስገዳጅ መሆን የለበትም፣ ዝም ብሎ ስምምነት ነው መሆን ያለበትም ለቋም ያለችው ምክንያት ያዘችው። ምክንያቱም ይህ ስምምነት አስገዳጅ የሚሆን ከሆነ የውሃ ክፍፍል ነው የሚሆነው፣ ድርድር ደግሞ የውሃ ክፍፍል አካል አይደለም። ስለዚህ እነሱ አስገዳጅ እንዲሆን ነው የሚፈልጉት።
አቶ ፈቃ አህመድ አስከትለውም ሶስቱ ሀገሮች በዚህ ግድብ ዙሪያ የሚያደርጓቸው ድርድሮች እንደ አውሮፓ አቆጣጠር 2015 ላይ በካርቱም የተፈራረሙት የመርሆች መግለጫ ስምምነትን መሠረት ያደረገ ብቻ ነው። በዚህ ስምምነት ደግሞ እንዲህ ያለ ግዳጅ የሚጥል አንድም አንቀጽ የለም ይላሉ። አስገዳጅ አንቀጽ የሚመጣ ከሆነ ደግሞ የድርድሩ መሰረት የሆነው ስምምነት መለወጥ እንዳለበት ይከራከራሉ።
ይህ ዋሽንግተን ላይ ተጀምሮ እየተጎተተ ያለ ስምምነት ከሆነ እሱ በምንም ታምር አስገዳጅ መሆን የለበትም። አስገዳጅ መሆን ካለበት ግን ስምምነቱ መቀየር ነው ያለበት። ስምምነቱ በውሃ መጠን ላይ ሳይሆን በኃይል ማመንጨት ላይ የተመሰረተ መሆን ያለበት እና ይህንን እርግጠኛ ነኝ የሚያዩት ይመስለኛል ተደራዳሪዎቹ።
ፕሬዚዳንት ማኪሳል ወደ ካይሮ ሄደው ከፕሬዚዳንት አልሲሲ ጋር በጉዳዩ ላይ መወያየታቸው ብቻ ከዚህ በፊት ህብረቱን በሊቀመንበርነት ከመሩት የሀገር መሪዎች የተለየ ነገር ያደርጋሉ በሚል ሊያጠራጥር የሚያስችል ምክንያት እንደሌለም አቶ ፈቅ አህመድ ያስረዳሉ።
አፍሪካ ህብረት ማመቻቸት ነው እንጂ ወይም ማደራደር ነው እንጂ ጫና የመፍጠር ስልጣን የለውም። ጫና የመፍጠር መስማማቱ የሀገራቶቹ ነው የሚሆነው እና ውሳኔ መስጠት የሚችሉት ሀገራቶቹ ነው እንዲሆኑ። ስለዚህ የኮንጎም ተመሳሳይ አቅጣጫ ነው የተከተሉት። ሀገራቶቹን ለማቀራረብ እንዲተባበሩ የማድረግ እንዲህ አይነት ስራዎችን ነው የሰሩት። በወቅቱም ያው ይኸው ስምምነት አስገዳጅ ይሁን አይሁን በምን ላይ ነው ሳይስማሙ የቀሩት። አሁንም አዲሱ ከዛ የተለየ ምንም ጉዳይ ምንም የሚፈጥሩት ጫና የለም።
የቀድሞ የግብፅ የውጭ ጉዳይ ረዳት ሚኒስትር አምባሳደር መሐመድ ሂጋዚም በህዳሴው ግድብ ድርድር ወይም ንግግር ላይ የኢትዮጵያ መንግስት የድርድር አካሄድ ግትር አቋም መያዙን እያነሱ ሲወቅሱ ተሰምተዋል። በዓለም አቀፍ ወይም ድንበር ተሻጋሪ ወንዞች ላይ የተናጠል እርምጃዎችም ኢትዮጵያ ወስዳለች ሲሉም ይከሳሉ። አቶ ፈቅ አህመድ ከዚህ አባባል ጋር አይስማሙም።
ግብጾች ለራሳቸው የሚመቻቸውን ነገር ራሳቸው የማድረግ የዓለም አቀፍ ህግን የሚፈረር ቢሆንም ማለት ነው። ደግሞ የዓለም አቀፍ ህግ ባይሆንም በሌሎች ላይ የመጫን አይነት ወይም ደግሞ ለመጫን የሞከረ ሁኔታ ያለ ነው። እንግዲህ በየትኛው ዓለም አቀፍ ህግ የተናጠል እንደ እርምጃ እንደተከለከለ አይታወቅም። ምክንያቱም በአሁኑ ወቅት ዓለም አቀፍ የውሃ ህግ የሚባለው በ1997 የተባበሩት መንግስታት ያሳለፈው የውሃ ድንጋጌ ነው። እሱም ቢሆን የተናጠል እርምጃን አይከለክልም። እንዲያውም ሀገራቶች በድንበራቸው ውስጥ የሚገኘውን የውሃ ሀብ የመጠቀም ሉዓላዊ መብት አላቸው ነው የሚሉት ስምምነቱ። ከዛ በተረፈው ከ1997 እስከ 2010 ኢትዮጵያም ግብፅም ሱዳንም ያሉበት አስሩም የናይል ተፋሰስ ሀገራት የተደራደሩበትና መጨረሻ ላይ የተፈረመው በስድስት ሀገር የተፈረመው የናይል ትብብር ማዕቀፍ ስምምነት ሲኤስኤ የሚባለው የተናጠል እርምጃን አይከለክልም። ስለዚህ የተናጠል እርምጃን የሚከለክል ምንም የለም። ዋናው ነገር ያ የተናጠል እርምጃ ሲወሰድ በሌሎች ላይ ጉልህ ጉዳት ያደርሳል ወይ የሚለውን ጥንቃቄ የማድረግ ጉዳይ ነው የሚሆነው።
እንዲያውም ኢትዮጵያ እንዲህ ያሉ ስምምነቶች በአካባቢው በሌሉበት ከግዴቷ ውጭ እየሄደች አስፈላጊ መረጃዎችን ለሱዳንና ለግብፅ ስትሰጥ እንደቆየች፣ በተጻራሪው ግብፅ በናይል ውሃ ላይ ያሻትን ስትፈጽም እንደቆየች ማስረጃዎች እየደረደሩ ተከራክረዋል።
ግብጾች የአስዋን ግድብ ሲሰሩ የተናጠል እርምጃ ነው የወሰዱት። ሰላም ካናልን ወደ ውሃውን ከአፍሪካ አውጥተው ወደ ኤሽያ ወስደው ሴናይን በሚያለው ውጠቶች የተናጠል እርምጃ ነው የወሰዱት። እንዲያውም የትሮሽካ ሸለቆ በረሃ ውስጥ ውሃ ለቀው ለትነት ሲያጋልጹ ይህን ሁሉ ሲሰሩ የተናጠል እርምጃ ነው። አሁንም በርካታ የተናጠል እርምጃዎችን እየወሰዱ ነው ያሉት እና እነሱ ሲወስዱ ህገወጥ አይሆንም። ሌላ ሀገር ሲሰራ ግን ይሆናል። ይህን የሚከለክል ዓለም አቀፍ ህግ የለም። ግን ከሁሉም በላይ ሀገራቶች በሙሉ ተጠቃሚ የሚሆኑት ተስማምተው ተባብሮ ተነጋግሮ መረጃ ተለዋውጦ ሲሰሩ ነው። ይህ አሰራር ግን ናይል ውስጥ የለም። አሰራሩ በሌለበት ሁኔታ ነው ኢትዮጵያ የህዳሴ ግድብ ስትሰራ ለነሱ የሚያስፈልጋቸውን መረጃ የሰጠችው ያሳተፈቻቸው ያለበለዚያ እነሱ አስዋን ሲሰሩ ኢትዮጵያ ጠይቃ መረጃ አንሰጥም ብለዋል። ቶሽካን ሲሰሩ ኢትዮጵያ ጠይቃ አንሰጥም ብለዋል። ሰላም ካናል ሲሰሩ ኢትዮጵያ ጠይቃ መረጃ አንሰጥም ብለዋል። ስለዚህ እነሱ ለራሳቸው የሚያመቻቸው ሲሆን ብቻ ነው የዓለም አቀፍ ህግን የሚያጣቅሱት። ሳይመቻቸው ሲቀር ግን የዓለም አቀፍ ህግን ባይሆን እንደዚህ ወጥቶ ፊት ለፊት መናገርም ብዙም አይፈሩም።
በሶስቱ ሀገሮች መካከል በታላቁ የህዳሴ ግድብ ዙሪያ ሲካሄድ የቆየው ድርድር ከተቋረጠ ረዘም ያለ ጊዜ ማለፉ አይዘነጋም። ድርድሩን በዋነኝነት ሲያስተባብር የቆየውም የአፍሪካ ህብረት እንደነበረ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር አብረን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። ነገ በተመሳሳይ ዝግጅቶች እንጠብቃችኋለን። አብራችሁን ስለነበራችሁም እናመሰግናለን። ደህና ደሩ። Thank you.